የኢትዮጵያ ሰብአዊ መብቶች ኮሚሽን አርብ ጥቅምት 15 ቀን 2017 ዓ.ም በግጭት አካባቢ የሚገኙ ሴቶችና ተማሪዎች ላይ የደረሰ ነው ያለውን የመብቶች ጥሰት አስመልክቶ ስለወጣው ሪፖርት ማብራሪያ የሰጡን የኮሚሽኑ የሴቶች ህጻናት አካል ጉዳተኞችና አረጋውያን መብቶች ኮሚሽነር እርግበ ገብረ ሐዋርያ በግጭት በተፈጥሮ አደጋና በጸጥታ ስጋት ምክንያት ከ5000 በላይ ትምህርት ቤቶች መዘጋታቸውን ተናግረዋል። ጥናቱ ከሰኔ 2016 ዓ.ም እስከ ሐምሌ 2016 ዓ.ም ከ8 ክልሎች መሰብሰቡን የተናገሩት ኮሚሽነር እርግበ አማራንና ኦሮሚያን ጨምሮ ትምህርት ቤቶች ከተዘጉባቸው 8 ክልሎች ውስጥ ከ4000 የሚበልጡት ትምህርት ቤቶች በአማራ ክልል ውስጥ እንደሚገኙ አስረድተዋል።
በርካታ ትምህርት ቤቶች ተዘግተዋል። የተዘጉባቸው ምክንያቶች አንደኛ ግጭት ነው። የተፈጥሮ አደጋዎች ሳሌ በአማራ ክልል ግጭት ጦርነት ላይ ነው ያለ ነው። በኦሮሚያ ክልል በተለያዩ ቦታዎችም እንደዚሁ። ከግጭት አውድ ውጪ ባሉት ደግሞ ለመመራል የደሞዝ ጉዳይ በመቋረጡ ምክንያት አንዳንድ ቦታዎች ላይም ስጋት ስላለባቸው ወደ ትምህርት ቤት አይሄዱም። ተማሪዎችም እንደዚሁ የጸጥታ ስጋት ስላለባቸው አንጻራዊ ሰላም እንኳን ያለባቸው ቦታዎች ላይ ትንንሽ ነገሮች በየጊዜው ስለሚመጡ ሴት መምህራን ሁሉ ለጥቃት ተጋላጭ ስለሆኑ ሄደው የማስተማር ስራ የመስራታቸው ነገር ይቀንሳል። በዛ ምክንያት በሀገራችን በተለያዩ አካባቢዎች በተለይ ግጭት ባለባቸው አካባቢዎች ትምህርት ቤቶች ተዘግተዋል። ተማሪዎች ከትምህርት ውጪ ሆነዋል ማለት ነው። ያ ማለት የትምህርት መብታቸው ተጥሷል።
በትምህርት ቤቶቹ መዘጋት ምክንያት በርካታ ህጻናት እና ሴቶች ለፍልሰትና ለሰብአዊ መብቶች ጥሰት ተጋላጭ መሆናቸውንም ገልጸዋል።
ሌሎች መብቶቻቸው እንዲጣሱ ሆኗል። ለምሳሌ ለጉልበት ብዝበዛ ይዳረጋሉ። ምክንያቱም ከትምህርት ቤት ውጪ ሲሆኑ የኢኮኖሚ ሁኔታ ስላለ ሰርተው ቤተሰቦቻቸውንም የማስተዳደር ጫና ሁሉ ሊወድቅባቸው ይችላል። አማራጭን ከማጣት ወደዛ ይሄዳሉ። ቤተሰቦቻቸውን ካልተማሩ ሄደው ሰርተው ገንዘብ እንዲያመጡላቸው ያደርጓቸዋል። ወይንም በሀገር ውስጥ ትራፊኪንግ የምንለው የዝውውር ሁኔታ ህገወጥ ዝውውር ወደ ሌላ ቦታ ሄደው ስራ ፍለጋ እንዲሰደዱ ወደ ሌሎች ቦታዎች ማይግሬት እንዲያደርጉ ምክንያት ሲሆኑ፣ ሴት ህጻናት ደግሞ ሲሆኑ ላለዕድሜ ጋብቻ የተጋለጡ ነው። እኛ ባለን መረጃ መሰረት ትምህርት ቤት ካልሆኑ ሌላው አማራጭ ተድረው ራሳቸውን የሚችሉበት አንድ መንገድ ሆኖ እንዲታይ ይሆናል። ሌላው እንግዲህ ለሱስ ለሌላም ነገር ምክንያቱም ትምህርት ቤት በዚህ ሰዓት ህጻናት ህጻንነታቸው ትምህርት ቤት ነው የሚያሳልፉበት ቦታ። ከዛ ውጭ ከሆኑ ለብዙ ነገሮች ተጋላጭ መሆናቸው አይቀርም እና በዛ ላይ ደግሞ የሚመጣው ትውልድ ላይ ትልቅ ክፍተት የሚያመጣ ነው።
በአማራ ክልላዊ መንግስት በምክትል ርዕሰ መስተዳደር ማዕረግ የክልሉ ማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እስከ መስከረም 8 ቀን 2017 ዓ.ም በክልሉ መመዝገብ ከነበረባቸው 7 ሚሊዮን ተማሪዎች መመዝገብ የተቻለው 2,295,150 ተማሪዎችን ብቻ መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ ላይ አስፍሯል።
ከ32% ያልዘለለ የተማሪ ቁጥር ነው ያስመዘገብ ነው ማለት ነው። የተወሰነ ጊዜ ካየን በኋላ ሌላ ዙርና ሌላ የአሰራር መቀየስን ጭምር የሚጠይቅ ነው የሚሆነው ማለት ነው።
በተለይ ደግሞ ከፍተኛ የተማሪ ቁጥር እንዳላቸው በሚታመንባቸው ሰሜን፣ ምዕራብና ምስራቅ ጎጃም ዞኖች፣ ደቡብ ጎንደርና ከፊል አዊ ብሔረሰብ አስተዳደር የተማሪ ምዝገባው ዝቅተኛ መሆኑን አስረድተዋል። በሰሜን ምዕራብና ምስራቅ ጎጃም ዞኖች ደግሞ 10% እንኳ ምዝገባ ማካሄድ አለመቻሉን አንስተዋል። ከ2015 ዓ.ም ጀምሮ በአማራ ክልል በቀጠለው ግጭት ምክንያት የተባባሰው ወሲባዊና ጾታዊ ጥቃት የኢትዮጵያ ሰብአዊ መብቶች ኮሚሽንን እንደሚያሳስበው ኮሚሽነር እርግበ አያይዘው ገልጸዋል። ከሐምሌ ወር 2016 ዓ.ም እስከ ጥቅምት ወር 2016 ዓ.ም በአማራ ክልል ያለውን በአብነት ያነሳው የኮሚሽኑ ሪፖርት በትንሹ 200 ያስገድዶ መደፈር ተጎጂዎች መመዝገባቸውን ጠቁሟል። የተጎጂዎቹ ቁጥር ከዚህ በላይ ሊሆን እንደሚችል ያስታወቁት ኮሚሽነር እርግበ ዝርዝር ጥናቶችን ለማድረግ በአካባቢው ያለው የጸጥታ ችግር እንቅፋት እንደሆነባቸው አብራርተዋል።
ግጭት ባለባቸው ቦታዎች እኛም እንግዲህ የራሳችን የሆነ የሴኪሪቲ አፓራተስ የለንም። ስለዚህ ባለው ሴኪሪቲ አፓራተስ ስር ስለሆነ የምንንቀሳቀሰው በተለያዩ ቦታዎች ክትትል ለማድረግ የሰብአዊ መብቶች ክትትል ምርመራ ለማድረግ እንቸገራለን። የጸጥታ ችግር ባለባቸው ቦታዎች ምክንያቱም ከለላ ሊኖረን የጸጥታ ሁኔታው ሊስተካከል ይገባል። እኛ ደግሞ ያንን አናደርግም። ባለው ሁኔታ በሚፈቅድልን ልክ ነው የምንሄደው። ስለዚህ በአማራ ክልል ተዘዋውረን ያለውን ሁኔታ ክትትል ለማድረግ ምርመራ ለማድረግ አልቻልንም። ይሄ አሃዝ መሬት ላይ ያለውን ያሳያል ብለንም አናስብም።
እያጋጠሙ ያሉትን የሰብአዊ መብቶች ጥሰት የሚመለከታቸው ዓለም አቀፍ አካላት እንዲያውቁት እየተደረገ መሆኑንም ኮሚሽነር እርግበ ጠቁመዋል።
እንደ አንድ ብሔራዊ ሰብአዊ መብቶች ተቋም ከሌሎች ሰብአዊ መብት ተቋማት ከእነሱ ጋር ያለን ግንኙነት አለ። በየዘርፉ ሪፖርቶችን እናቀርባለን። ለአፍሪካ ኮሚሽን ለምሳሌ በየጊዜው በስብሰባዎች እየተገኘ የሰብአዊ መብት ሁኔታ በኢትዮጵያ ምን ይመስላል የሚለውን እናቀርባለን። ዓለም አቀፉም እንደዚሁ ለምሳሌ በቅርቡ የህፃናት መብቶች ላይ ኢትዮጵያ ያስገባችው ሪፖርት አለ። የአፈጻጸም ሪፖርት የህፃናት መብቶች ኮንቬንሽን ላይ እዛ ላይ የኛ ሪፖርት ደግሞ ያንን ኮምፕሊመንት እንዲያደርግ ብለን ዓለም አቀፉ ህፃናት ኮንቬንሽን ኮሚቴ ያቀረብነው አለ።
የአማራ ክልል ከፍተኛ ትምህርት ተቋማት ፎረም ከሌሎች ባለድርሻ አካላት ጋር በመሆን ሰሞኑን ይፋ ባደረጉት የሰብአዊ ምላሽ ስልት ጥናት ላይ በክልሉ ውስጥ ከመስከረም 15 ቀን 2017 ዓ.ም ባሉት ጊዜያት ከ5000 በላይ የሚገመቱ ሰዎች ወሲባዊና ጾታዊ ጥቃት ደርሶባቸው በህክምና ተቋማት ክትትል ማድረጋቸውን አስታውቆ ነበር። ችግሩ ካስከተለው ዘርፈ ብዙ ጉዳት አንጻር በጥናቱ ላይ የተመለከተው ቁጥር የተወሰኑ ማሳያዎች መሆናቸውን አስረድቶ በጤና አገልግሎት እጦት ምክንያትና በአካባቢው ባለው ባህላዊ ተጽዕኖ በርካቶች ይፋ አለመውጣታቸውን አብራርቷል። በተጠቀሱት ስጋቶችና ደረሱ በተባሉት ችግሮች ዙሪያ የፌደራሉን መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንቀርባለን። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።